ክፍል ሁለት ፕሮግራማችን አሁን ይጀምራል። ፋሽስታዊው የደርግ አገዛዝ ንጹሃን ዜጎችን አሰቃይቷል፣ በግፍ ጨፍጭፏል። ሐማቱማ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል መጽሐፉ አገዛዙን ራሱን ለፍርድ አቅርቦታል። አብዛኞቹ ታሪኮች በፍርድ ቤት የሚከናወኑ ሲሆን ሌሎች ደግሞ በቡና ቤት፣ በእስር ቤት፣ በሽምቅ ውጊያ ጫካዎችና በገጠር ጎጆዎች ናቸው። በዛሬ ዝግጅታችን የወንጀለኛውን ሐሳብ መስገብ እናሰማለን።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል የወንጀለኛው ሐሳብ መዝገብ ምን እየተካሄደ እንደነበረ ምንም ሳያውቁ በተባበሩት መንግስታት ጥላ ስር ለአሜሪካ በመወገን በኮንጎ ውስጥ የተዋጉት ኢትዮጵያውያን ወታደሮች ከዘመቻው ከተመለሱ ወዲህ ያጭር ሞገድ ትራንዚስተር ሬዲዮኖች የማግኘት ጸጋ ደርሶን ነበር። ወታደሮቹ ሲመለሱ ዝንጀሮችን ስለሚበሉና ማን አማጺ እንደነበረና እንዳልነበረ መለየት ስለሚያዳግቱ ህዝቦች የሚያወጉ የማይጨበጡ ታሪኮችና ደጎስ ያለ ሀብት አካብተው መጡ። የዳበረ የመዝረፍ ታሪክ ያላቸው ኢትዮጵያዊ ወታደሮች እንደመሆናቸው ኮንጎዎቹን ሙልጭ አርገው ዘርፈው በርካታ ገንዘብ ትራንዚስተር ሬዲዮ ወዘተ ሰብስበው ተመለሱ። ለነዚህ ወታደሮችና ለትጓኑ ጃፓናውያን ምስጋና ይግባቸውና በርካታ ኢትዮጵያውያን በከተማ ውስጥ ያለ ሬዲዮአቸው ከመታየት ቢሞቱ ይሻላቸው ጀመር። አጫጭርና ደቃቅ የሆኑ ልጃገረዶች ትራንዚስተር በሚል ቅጽል ስም መጠራታቸው ወላጆቻችን እንደሚጠሩት ያ ትንሽዬ የሰይጣን ሳጥን ምን ያህል የህይወታችን አካል እንደነበረ ያመለክታል። እንግዲህ አጭር ሞገድ ሬዲዮኖች ይህን ያህል ተወዳጅ ከነበሩ የጆሮ ማዳመጫዎች ደግሞ የግድ ተፈላጊ ነበሩ ማለት ነው። ይህም ባለ ሬዲዮዎቹ ስለ ሌሎች ሰዎች መረበሽ ለመጨነቅ ያህል ንቃት ስለነበራቸው አይደለም። በዋናነት የሚያስጨንቃቸው ሌላ ሰው እነሱ የትኛውን የሬዲዮ ጣቢያ እያዳመጡ እንደሆነ ያውቃል የሚለው ጉዳይ ነው። ከቢዮቱ ወዲህ የጆሮ ማዳመጫዎች ልክፍት አስደናቂ ደረጃ ላይ ደርሶ ነበር። በዚህም የተነሳ ከአመታት በፊት ይደረጉ በነበሩት የቤት ለቤት አሰሳዎች ወቅት በኋላ ጋዜጦች የራስ ወዳድነት ምልክቶችና የክፉ ሐሳብ መሳሪያዎች ብለው የጠሯቸው በመቶዎች የሚቆጠሩ የጆሮ ማዳመጫዎች በፖሊሶችና በአብዮት ጠባቂዎች ለመወረስ ችለው ነበር። በርካታ የውጭ አገራት በእኛ ቋንቋ የሚዘጋጁ የሬዲዮ ፕሮግራሞች ነበሯቸው። በተሰጠን አትኩሮት ከመማረካችንም በላይ እነዚህ አገሮች ያዝኑልናል ብለን ወደ ማሰብ ጭምር አዘን ብለን ነበር። የኢትዮጵያን ሬዲዮ በየቀኑ መስማት ግን አስቡት። ቆይ አሁን ባንድ እግዚአብሔር ራሱ በረሳው ሩቅ የቡልጋሪያ መንደር ውስጥ የተመዘገበ አስደናቂ የግብርና ልማት ላይ የተዘጋጀ ረጅም ዘገባ በመስማት ምን ይመስጣል? ደሞ ኦ ፓርቲያችን ሆይ እጅግ እንወድሃለን። ካላንተ አመራር እኮ እንጠፋ ነበር። ለቁርስ እንደተዘጋጀ ገንፎ ፓርቲያችን ይሰልቅጣል። ኦ ፓርቲያችን አድነን እያሉ ከሚያለዝኑ አጭበርባሪ ዘፋኞች ጋር አብሮ መዝፈንንስ እንዴት ትወዱት ትችላላችሁ? መታፈን ነው ልትሉ ትችላላችሁ። ነገር ግን ይህ ደዌ በእኛ ቋንቋ የሚተላለፈውን ሬዲዮ ሞስኮንም አጥቅቶታል። አንዳንዶች እንዲያውም በሽታው ሲጀምር ከሞስኮ ነው የመጣው ይላሉ። እንግዲህ ሩሲያዎቹ ራሳቸው ቪኦኤን ቢቢሲንና ሌሎችንም የሚያዳምጡ ከሆነ ኢትዮጵያንስ ለምን አያዳምጡም? መንግስት እንደሚለው የኢምፔሪያሊስቶችን ሬዲዮ ጣቢያዎች ማዳመጥ ባትሪ ያባክናል፣ ጆሮን ይመርዛል፣ እናም መከፋፈልን ያበዛል። የተከለከለ ፍሬ ሰውን ይስባል። ግን ኢትዮጵያውያን እንደመሆናችን እንደ አዳምና ሔዋን እንዳንያዝ ጥንቃቄ እናደርጋለን። ለዚህ ነው በየትኛውም ቦታ ቢሆን የጆሮ ማዳመጫዎች የሚገኙት። የከተማ ኢትዮጵያውያንን ሬዲዮ የማዳመጥ ልማድ እያወራሁ የማሰለቻችሁ የሚከተለውን አስገራሚ ጉዳይ ለማስተዋወቅ ብዬ ነው። እኔ የምዕራባውያንን ሬዲዮኖች ስለማዳመጥ ሩሲያም ውስጥ በርካታ ተቃዋሚዎች እንዳሉ አውቃለሁ። በጣም የሚስበኝ ኮፕሎቭ ተብሎ የሚጠራ ሰው ነው። ይህ ለብዙ ምን ያህል ጊዜ እንደነበረ ለማላስታውሰው በርካታ ዓመታት የታሰረ ተቃዋሚ ሐሳብ ሊታሰርበት የሚችል እስር ቤት እንደሌለ በኩራት ተናግሯል። ይህንን አስገራሚ ጉዳይ ስሰማ የተሰማኝን ድንጋጤ ያስቡት። እናት ሩሲያ የጸረ ተቃውሞ አፈና መገኛ ምድር ለሐሳብ እስር ቤት የላትም። ሐሳብ አይታሰርም ወይ? ጆሮዬ ደግሞ ምን ታሰማኝ አሁን? ኮፔሌቭ እየዋሸ ነው? ለባለስልጣኖች ዘንድ እንደ ባለውለታ ለመታየት አስቦ የተናገረው ነው? ግራ ተጋብቶ ነው? እንደዚያ አይመስልም። ምንም ያህል ብጠላውም መደምደሚያው የሚያወላድ አልነበረም። በሶቪየት ህብረት ብዙ የታወቁ የጉልበት ስራና የእስረኞች ማከማቻ ካምፖች ባሉባት አገር ለሐሳብ እስር ቤት የለም። እንግዲህ ጉዳዩ እንደዚህ ከሆነ እኛ ኢትዮጵያውያን ይህንን በሐሳባችን እንደፈለግ በነጻነት የመክነፍን ቅንጦት ልንከለከል የቻልነው እንዴት ነው? የኛ መንግስት እውነት ኢንዱስትሪያዊ ከሆነው ጌታውና አስተማሪው ከሆነው ሀያል ሀገር የበለጠ እጅግ የመጠቀ ነው ማለት ነው? የሚጨቀጭቅ፣ የሚያስገርም፣ የሚያስጨንቅና ግራ የሚያጋባ ጥያቄ ነበር። በድሮ ጊዜ ትችት አዘል ከሆነ ሐሳባችንን መናገር እንከለከል ነበር። ነገር ግን መጽናኛ ነበረን፣ ሐሳባዊ ፈውስ የምንለው ማለት ነው። ማለትም አይናችንን ጨፍነን ለራሳችን መብሰልሰል፣ ከንፈራችንን ሳናነቃንቅ ለራሳችን ማውራት፣ የልባችንን ዋጥ አርገን በልባችን ማስቀረት ማለት ነው። ምቾቱ ይታያችሁ። አይናችሁን ትጨፍናላችሁ፣ አእምሯችሁን ትከፍታላችሁ። እናም ስለ ንጉሱና ስለ ነቀዘው ስርዓት ማለት የምትፈልጉትን መጥፎ ነገር ሁሉ ለራሳችሁ ታንሾካሽኳላችሁ። በእርግጠኝነት ፈውስ ነበረው። አንዳንዶች ግን ስቃያችንን በትዕግስት እንድንቀበልና ታዛዥ ባሮች እንድንሆን ያደረገን ይሄ ነው ይላሉ። ችግር የለውም። እኔ እንደማስበው ዘንድሮ የማይጨበጡ ያልተነገሩና የሚያስደስቱ ሐሳቦች የሚታሰቡበት ጊዜ ነው። እናም በሐሳብ በምትከንፉበት ወቅት በግድ የለሽነት ፈገግታ ፊታችሁ ላይ ከታየ ትርጉሙን የፈጣሪ ያለ ያቺን ሴት ባሰብኳት ቁጥር ልቤ በሐሴት ይሞላል፣ ወይም ሴት ከሆነች ደግሞ ያለፈውን ገና እንዴት ደስ በሚል ሁኔታ እንዳከበር ነው እስካሁን ይታሰበኛል ብሎ ጮክ ብሎ በማወጭ ማስተባበል የተለመደ ግዳጅ ነበር። ከብዮቱ በኋላ ሐሳባዊ ፈውስ በይፋ ህገወጥ ተብሎ ታወጀ። ያስቸኳይ ጊዜ አዋጁና የተሻሻለው የወንጀለኛ መቅጫ ህግ ሌሎች ሰዎች ጸረ አብዮታዊ ሐሳቦችን እንዲያስቡ ለማድረግ የሚያስብ የሚዘጋጅ የሚያነሳሳና ራሱን የሚያስብ ማንም ሰው በእድሜ ልክ እስራት ወይም በሞት ይቀጣል ብለው በግልጽ ይደነግጋሉ። መቼም ስልጣኑን ማራዘምን በተመለከተ ጉዳይ የኛ መንግስት በቸልተኝነት አይጠረጠርም። ነገር ግን እንዴት ነው አንድ ሰው ጸረ አብዮታዊ ሐሳቦች እያሰበ መሆኑን ማረጋገጥ የሚቻለው? ቅንድቡን ስለሚቋጥር ነው? የሆነ አይነት ፈገግታ ስለሚታይበት ነው? የሆነ ምልክት ስለሚያሳይ ወይም ስለሚቆጣጠር ነው? ሩሲያውያኑ ይህን የሚለይ ማሽን ሰርተው ይሆን? ግን ደግሞ ሰርተው ቢሆን ለምን በገዛ ሀገራቸው አልተጠቀሙበትም? ወይስ ኮፕልር ተሳስቷል? አይ እሱ ሰውዬ ምን ነው እንዲያርጎ ግራ አጋባይ? ወይስ ሰሜን ኮሪያኖቹ ናቸው ይህንን ግኝት ያገኙት? አንሳስበው እንዲያውም ጉዳዩ የበለጠ ከነሱ ጋር ይሄዳል። አጸያፊ የግለሰብ አምልኮ፣ ፍጹም ታዛዥነትና በአይነተኛ ምስራቃዊ የመንፈስ ጥንካሬ የታገዘ መዋቅራዊ አገዛዝ ያሰፈነ አምባገነን መሪ የሞላበት አገር። ታላቁ ሊቀመንበራችን ደግሞ በተደጋጋሚ ሰሜን ኮሪያን ጎብኝተዋል። ይሁንም ግን በዚህ ግኝቴ እንደሚመስለው ያን ያህል እርግጠኝነት አልተሰማኝም። እናም ከሰዓት በኋላ 9 ሰዓት ላይ በዳኛ አይተን ፍሶ ችሎት ስገኝ በከፍተኛ የጉጉት ስሜት ነበር። ጋዜጦቹ ዛሬ ከሌሎች ጉዳዮች በተጨማሪ በችሎቱ የሚታየው የወንጀለኛው ሐሳብ የክስ መዝገብ ነው ብለው ዘግበዋል። ዛሬ የምፈልገውን መልስ አግኝቼ ኮፖሎቭ የተናገረው እውነት ይሁን ውሸት አጣራለሁ። የእስራኤል አምላክ ምሕረት ባይኖች ላይ ይሁን። የእስራኤል አምላክ የምለው በልማድ ምክንያት ነው እንጂ መንግስት እንዲህ አይነት የቁም ህልመኛነትን፣ የብሔራዊ ስሜትን እና ጽዮናዊ አዝማሚያን የሚያሳዩ ቃላት መጠቀምን ከልክሏል። ወደ ብረት ቤቱ እየገባች የነበረችው ተከሳሽ ሴት ነች። ለምን እንደሆነ ባላውቅም እጅግ በጣም ተደነቅኩ። እስካሁን ድረስ ወንድ ነበር ስጠብቅ የነበረው። ሴቶች ከመንጫጫት በቀር ማሰብ አይችሉም ብሎ የሚያስብ የተለመደው አይነት ትንክህተኛ ወንድ አድርጋችሁ ብትወስዱኝም ግዴለኝም አልከራከራችሁም። ግን አንድ ነገር አስተውሉ። ሴትየዋ እጇ በካቴና አልታሰረም ነበር። ትንክህተኛው መንግስት የሴትየዋም የበላይ እንደሆነ ሊያሳይ ይሆን? በሰላሳዎቹ አጋማሽ የምትገኝ ሴት ሙልት ያሉ ጡቶቿን የሸፈነ አረንጓዴ ሹራብና መካከለኛ ቁመት ቢኖረውም የተዋቡ እግሮቿን የሚያሳይ ነጭ ቀሚስ የለበሰች ለክፉ የማይሰጥ የቤት ልጅ ፊት፣ ቆንጆ አይኖችና ወፋፍራም ከናፍር ነበሯት። አለባበሷና አኳኋኗ በጽህፈት ሥራ ተዋረድ ዝቅተኛው ደረጃ ላይ የምትገኝ የቢሮ ሰራተኛ እንደሆነች ይጠቁማል። ያልተረበሸች ቀዝቃዛና ምንም ስሜታዊ ያልሆነች ትመስላለች። ደንበኛ የሐሳባዊ ፈውስ ሱሰኛ ነች ብዬ ደመደምኩ። ምግብና ረፍት አቃቤ ሕጉን ይበልጥ ሳያበረታቱት አይቀሩም። ንቁና ታታሪ መስሏል። ድምፁም ጠዋት ከነበረው በላይ ጠንክሮ ይሰማ ነበር። ጓድ ሻለቃ ዳኛ እንደተለመደው ጀመረ። በአለምነሽ ከበደ ላይ አቃቤ ሕግ ያቀረበው ክስ በፍጥነት የሚዘጋ ነው። ብዙም ጊዜ ሊፈጅ አይገባውም። በቡናና ሻይ ሚኒስቴር በጸሐፊነት የምትሰራው ተከሳሿ የተከበሩ ሕግጋትን በመጣስና ጸረ አብዮታዊ ወንጀለኛ ሐሳቦችን በማሳደር የጭካኔ ወንጀል ጥፋተኛ ነች። እንደምናውቀው ማሰብ ራሱ ጸረ አብዮታዊና ብኩንነት ነው። መንግስት ለሁላችንም ያስብልናል። የረቀቀው የዋናው ሊቀመንበራችን ጭንቅላት ለሁላችንም እያሰበ ታማኝና አመስጋኝ ዜጎች እንደመሆናችን ለምርት ማዋል ያለብንን ጊዜና ኃይል ይቆጥብልናል። ተከሳሿ በማሰብ ላይ መሰማራቷ ብቻ ሳይሆን ወንጀለኛ ሐሳቦችንም ስታስብ ነበር። ይህንንም ያደረገችው በጠራራ ፀሐይ በምትኖርበት ቀበሌ የስብሰባ አዳራሽ ውስጥ በመቶዎች በሚቆጠሩ ታማኝ ዜጎች ፊት። የወንጀሉ ክብደት የሞት ቅጣትን የሚያስጠይቅ ነበር። ነገር ግን ወንጀል ስትፈጽም ይህ የመጀመሪያ ጊዜዋ በመሆኑ ለቀሪ ህይወቷ በጠባይ ማረሚያ የጉልበት ስራ እንድትቀጣ እንጠይቃለን። ሴትዮዋን ተመለከትኳት። ምንም ስሜት ሳይነበብባት አቃቤ ህጉን በግልጽ በሚታይ አትኩሮት እየተከታተለች ተቀምጣለች። ምን ትላለህ? ዳኛው ተከላካይ ጠበቃውን ጠየቀው። ጥፋተኛ አይደለችም እንላለን ጓድ ሻለቃ ዳኛ ሲል ጠበቃው መለሰ። ተከሳሿ የቀበሌው ካድሬ የታዛዥነት የመደብ ዳያሌክቲክስ ለአስር ዓመቱ እቅድ አስፈላጊ ስለመሆኑ በሚያስረዳበት ወቅት ጭንቅላቷ ወደ አንዳንድ የግል ሀሳቦች መሄዱንና ፈገግ ማለቷን አምናለች። በዚህ ሁኔታ እያለች ሁሉም ሰው በሚገባ መሳተፉንና በጉጉት ማዳመጡን ለማረጋገጥ ስብሰባውን በሚቆጣጠሩ የቀበሌው አብዮት ጠባቂዎች ታይታለች። በማስከተልም ታስራ ክስ ተመስርቶባታል። ጓድ አቃቤ ህግ ማሰብ ራሱ ወንጀል ነው ብሏል። እኔም እስማማለሁ፣ ግን እስካሁን ማሰብን የሚከለክል ህግ አልወጣም። ተከሳሿ ወንጀለኛና ጸረ አብዮታዊ ሐሳቦችን በማሰብ ተከሳለች። እሷ እንደምትለው ይህንን በፍጹም አላደረገችም። ጓድ አቃቤ ህግ ይህን በማስረጃ ማረጋገጥ ይኖርበታል አለ ተከላካይ ጠበቃው። በላስረዳ አለው ዳኛው አቃቤ ህጉን። በደስታ ጓድ ሻለቃ ዳኛ አለ አቃቤ ህጉ በራስ መተማመኑ ፊቱ ላይ እያበራ። ጓድ የማይቃወም ከሆነ ተከሳሿን ወደ ምስክር መስሚያው ጠራለሁ። ተቃውሞ የለኝም አለ ተከላካይ ጠበቃው። ተከሳሿ አለምነሽ ከብረት ቤት ወጣ ወደ ምስክር መስሚያው ሄደች። አማላይ አረማመድ፣ መልካም የሰውነት ቅርጽና መጥፎ ወደ ውድቀት የሚመሩ ሐሳቦች የነበሯት ሴት። አገርሽን ትወጃታለሽ ወይዘሪት አለምነሽ? ጠየቀ አቃቤ ህጉ ባልተጠበቀ ሁኔታ። እወዳታለሁ አለች በጠንካራ ግን በመጠኑ ከአፍንጫ ውስጥ በሚመጣ ነፍናፋ ድምፅ። ሀገሪት ስታድግና ሀያ ስትሆን ማየት ትፈልጊያለሽ? አዎ። ያ ደግሞ ስራና መስዋዕትነት እንደሚያስፈልገው ታውቂያለሽ አይደል? ማቀድ ያስፈልጋል፣ እቅዱ ያስፈልጋል። እኔ ራሴ ሰራተኛ ሴት ነኝ። ጥሩ አለ አቃቤ ህጉ ለተከሳሿ ያለውን ዝቅተኛ አመለካከት በሚያሳይ ፈገግታ። ስለዚህ የአስር ዓመት እቅዱ ለሀገራችን ልማት ምን ያህል ወሳኝ እንደሆነ ታውቂያለሽ ማለት ነው? ካልክ ይሆናል። እንግዲህ ምን መሰለ ጌታዬ፣ እኔ ፖለቲከኛ አይደለሁም። መሆን አያስፈልግም፣ መሆን እኮ አያስፈልግም። አሁንም የትምክህት ፈገግታ እያሳየ ፖለቲካ የመንግስት ነው፣ ግን እንደ ሴት እንዲሁም እንደ ተቀጣሪ በእርግጠኝነት ደሞዝሽን የተሻለ የምትጠቀሚበትን ሁኔታ ታቀጃለሽ? አዎ አቅዳለሁ። መንግስትም እንደዚያው የአስር ዓመት ቅዶችን ያቅዳል። ለራሳችን ጥቅም ሲባል መንግስት ያቅዳል፣ እኛ ደግሞ ተግባራዊ ለማድረግ ተግተን እንሰራለን። የቀበሌ ስብሰባ የታዛዥነት የመደብ ዳያሌክቲክስ ለእቅዱ ውጤታማነት ምን ያህል አስፈላጊ ነው በሚለው ጥያቄ ላይ እየተወያየ ነበር። ለምንድን ነው እንደ ጥሩ ዜጋ በስነ ስርዓት ስታዳምጪ ያልነበረው? እያዳመጥኩ ነበር ጌታዬ፣ ግን ምን መሰለ አስተማሪዎቹ የሚሉት ነገር አንዳንድ ጊዜ ለኛ አይነት ተራ ሰዎች ትንሽ የተወሳሰበ ነው። አንቺ ጸሐፊ እንጂ መሀይም የገበሬ ልጅ አይደለሽም። አባባሉን እንደምንም ስድብ አስመሰለው። በትንሹ የመጀመሪያ ደረጃ ትምህርትሽን አጠናቀሻል። የቀበሌ ካድሬዎቹ ራሳቸው እንዳንቺ ናቸው። እንዴት ነው የሚናገሩትን መረዳት አልችልም የምትዩ? እነሱ ፖለቲካ ትምህርት ቤት ገብተው ነው። ለዚያ ነው ለላቀ ስልጠና ወደ ሌሊን አገር ከመሄዴ በፊት እኔ ራሴ የተማርኩባቸው የካድሬ ትምህርት ቤቶቻችን የሚያወሩትን ነገር ሰው የማይረዳቸው ዘባራቂ ሰዎች እያወጡ ነው ማለትሽ ነው? አለምነሽ ፈገግ አለች። ይቺን ሚስት ላይ ሞክራት እኔን አታጠምደኝም የሚል አይነት ፈገግታ። አይደለም ስትል መለሰች። እነሱ ፖለቲካ ስለተማሩ የሚናገሩትን ያውቃሉ፣ ለኛ ደግሞ ለመከታተልና ለመረዳት ትንሽ አስቸጋሪ ይሆንብናል ለማለት ፈልጌ ነበር። ይሄ ሁልጊዜ የሚፈጠር ችግር ነው? አንዳንድ ጊዜ። ስትታሰሪ ምን እያሰብሽ ነበር? ለራሴ ለምንድን ነው የሚያስሩኝ እያልኩ ነበር። ምንም አላረኩማ። የለም የለም ከመታሰርሽ በፊት ማለቴ ነው። እንግዲህ ትምርቱን መከታተል ለኔ አስቸጋሪ ስለነበር ሐሳቤ ዋለለና አንድ አስቂኝ አጋጣሚ ሳስብ ነበር። የማይረባ የግል ጉዳይ ነበር። ፈገግ ይያልኩ የነበረ መሆኑን እንኳን አላወቅኩም ነበር። በትክክል ምን ያሰብሽ እንደነበር ልትነግሪኝ ትችያለሽ? ትገረፍ የሰጠሁት ቃል አለ አይደለም? አለች በሹፈት። አለኝ መለሰ አቃቤ ሕጉ ሳይረበሽ። በቀጥታ ካንቺ በሰማው ይሻላል ብዬ አስባለሁ። ደገራፊዎቹ እንደነገርኳቸው የግል ጉዳይ ነበር አለች እየተጠየፈች። ልክ ፍቅር ሰርተን ስንጨርስ እስኪ እንገማገማ ስላለኝ ካድሬ ፍቅረኛዬ ነው ታስቤ ነበረው። ከተመልካቹ መሃል አንዳንድ ሰዎች ስለሳቁ ሐፍረት የተሰማት መሆኑ ግልጽ ነበር። ጋግርታ ሙዳኛ ራሱ ፈገግታ ተብሎ ሊወሰድ የሚችል ብልጭታ በማሳየት ራሱን ዝቅ አደረገ። እንገማገም ያቃቤ ሕጉ መገረም በነገር ጠቄ ማድረግ ያዘዴ ነበር። አዎ በጉዳዩ ላይ የነበረንን አፈጻጸም መገምገም ፈልጎ ነበር። ፊቷ በሐፍረት ሲቀላ ያየው መሰለኝ። አፍሪካዊ ፊቱ ይቀላል እንዴ? ስለዚህ የተከበረው የአስር ዓመት እቅድ ላይ ውይይት ሲደረግ አንቺ ስለ ወሲብ እያሰብሽ ነበር? እኔ እንደዚያ አላየውም። ቆሻሻ ነገር አስመሰልከው። እና ደግሞ ማንም ሰው ድንጋይ ከመወርወሩ በፊት ራሱን ቢገመግም እላለሁ። አይዞሽ አይዞሽ አለ አቃቤ ሕጉ ግዴለሽ ለመምሰል እየሞከረ። በግል ሐሳብሽ ውስጥ እያለሽ ማንን ነበር ስታይ የነበረው? አላስተዋልኩም። እነሱ ግን ንግግር እያደረገ የነበረውን ካድሬ እያየው ፈገግ ስል እንደነበር ተናግረዋል። ሐሳብ ውስጥ የገባሁት እሱ ሲናገር እየሰማው ስለነበር ሊሆን ይችላል። አይን ሳይጨፍኑ ሐሳባዊ ፈውስ፣ ይሄ ከአብዮቱ በኋላ የመጣ ክስተት ነው። በእውነቱ ግን በሱ ላይ እየሳቅሽ አልነበረም? አልነበረም። ለምን እስቅበታለሁ? ፍሬከርስኪ ነገር ሲያወራ ነበር ብለሻል። እንደዚህ አላልኩም። ሲናገር የነበረውን እኔ መረዳት አልቻልኩም ነው ያልኩት። ለዚያ ካድሬ ድብቅ ስሜቶች አሉሽ እንዴ? ድብቅ ስሜቶች ምን ማለት ነው? የምስጢር ፍቅር፣ መማረክ፣ ግንኙነት የመፈጸም ምኞት አይነት ርካሽ ሐሳቦች፣ ወሲባዊ ቅዠቶች። አንተም እንደሱ ነው የምታወራው። አሁን ያልከውን ግማሹን ለመረዳት አልቻልኩም። በሰውየው ተማርኬ ነበር ለማለት ፈልገህ ከሆነ ተሳስተሃል። መስህብ ያለው ወንድ አልነበረም? አቃቤ ሕጉ የተቻለውን ያህል አጸያፊ ለመሆን እየሞከረ ነበር። ሁሉም እንደ ፍላጎቱ ነው። እኔ ብር ልወድ እችላለሁ፣ አንተ ደግሞ ወርቅ አለች ረጋ ብላ። ሚስትህ አንተን መስህብ ያለህ ሆነህ ልታገኝህ ትችላለች፣ ለእኔ ግን አይደለህም ጨመረች ድርቅ ብላ። ችግር የለውም በንዴት ጮኸ አቃቤ ሕጉ። ማሰብ ወንጀል እንደሆነ አታውቂም? ሰዎች እንደዚያ ሲሉ ስለሰማሁ አውቄያለሁ። ወንጀል ነው። ለመንግስትና አብዮቱ የሚያስፈልጋቸው ጉልበታችን እንጂ ዘባራቂና ጥያቄ የሚያበዙ ጭንቅላቶቻችን አይደሉም። የወንጀል ሐሳቦችን ማሰብስ በሕግ የተከለከለ እንደሆነ አታውቂም? ያው ከላይ ከተባለው ተከትሎ የሚመጣ ነው። ስለዚህ አንድ የመንግስት ባለስልጣን ካድሬ ስለ አስፈላጊ ጉዳዮች በሚያወራበት ጊዜ በራስ ሐሳብ ውስጥ መዋልን ወንጀል መሆኑን ማወቅ አለብሽ። ለምን እንደሆነ ግን አይገባኝም። ሁላችንም አንዳንድ ጊዜ የምናደርገው ነገር ነው። ያንን ለማረጋገጥ ተጨባጭ ማስረጃና ስታቲስቲክ አለሽ? አባባልሽን ለማጠናከር ከሌኒን ጥቅሶች መሃል መጥቀስ ትችያለሽ? የለም። ለመመለስ አትቸገሪ፣ አትቺ። በዚህ መልክ ላስቀምጥልሽ፣ ካድሬው ላይ እየሳቅሽ ነበር። አልነበረም። በሚናገረው ነገር ላይ እየሳቅሽ ነበር? አልነበረም የሚለውን ለመረዳት እንኳን አልቻልኩም ነበር እኮ። የምትስቂው የማይገባሽ ነገር ሲነገር ብቻ ነው። የሚያስቅ ከሆነ ዲያሌክቲክስ አስቂኝ ነገር እንዳልሆነ ላረጋግጥልሽ አለ አቃቤ ሕጉ ኮስተር ባለ አነጋገር። በሕይወትሽ ደስተኛ ነሽ? እንግዲህ ከዚህ የባሰም ሊሆን ይችል ነበር። በደሞዝሽ ጥሩ ኑሮ ትኖሪያለሽ? አሁን ባለው የኑሮ ውድነት እየቀለድክ መሆን አለበት። አግብተሻል? አላገባውም። ሰፊ ቤት ነው ያለሽ? አይደለም። መኪና የለኝም። ጥሩ ጥሩ ውድ አልባሳት የለኝም። በእርግጥ ደሃ ነሽ? እኔ ብቻ አይደለሁም ደሃ። በጋራ ድህነት ውስጥ እንኳን የሚታየ መንፈስ አንድነት በእውነቱ ታላቅነት ነው። ስለዚህ ከሚታየው ነገር በመነሳት የምትስቂበት ምንም ነገር አልነበረሽም። እንዴ ለምን? ደዎች መሳቅ ተከልክለዋል እንዴ? ምክንያት የላቸውም። ፈገግታቸው የሚመጣው ከሶሻሊዝም በኋላ ነው። እስከዚያ ድረስ እንደተከዙ ናቸው። የቁርጠኝነት ተካዜና የሀብት ጥላቻ ለኪነ ጥበብ ሰዎች ጥሩ ርዕስ ነው። የመሰለህን ማለት ትችላለህ፣ ግን ምንም ደሃ ብሆን ብዙ ጊዜ ፈገግላለሁ፣ እስቃለሁ። በትክክል ጥያቄው ለምን የሚለው ነው። ካድሬው ላይ እየሳቅሽ ካልነበረና ድህነት ታላቅነት ቢሆንም መከረኛው ህይወትሽ ፈገግታንና ሳቅን የሚከለክል ከሆነ የወንጀል ሐሳቦችን እያሰብሽ ካልሆነ በስተቀር ለምንድን ነው ስትስቂ የነበረው? ሁሉም ፈገግታ የወንጀል ሐሳብ ምልክት መሆን አለበት እንዴ? ብራቮ አለምነሽ፣ ይሄ ነበር እንድመለስልኝ የምፈልገው ጥያቄ። አሁን በተጠቀሰው ልዩ ሁኔታ ውስጥ ሊሆን ይችላል አለ አቃቤ ህጉ። እኔም ግራ እንደገባኝ ቀረው። የጎዳና ተዳዳሪ ልጆች ነዳጅ የተነከረ ቆሻሻ ጨርቅ ሲያሸቱ አራምባ ይባላል ጉዳዩ፣ ፈገግ እያሉ ነው። እኔ አላውቅም አይሉም። ተራው ተመልካች የሰከረና የደነዘዘ ፊታቸው ላይ አይቶ ፈገግታ የሚመስለው በእርግጥ በድህነት የተነሳ የፊታቸው መጨማደድ ነው። ያንቺ ግን የእርካታ ፈገግታ ነበር። ምንም እርካታ አልነበረበትም። አንድ የማይረባ አስቂኝ አጋጣሚን የማስታወስ ነበር። የቀበሌው ምስክር የእርካታ ፈገግታ እንደነበር መስክሯል። አንቺ ደሃ እንዴት ነው እርካታ ልታገኝ የቻልሽው? መብትሽና ክብርሽ የሆነው ፊት ማጨማደድን ምን አርገሽው ነው? አሃ አሁን ገባኝ። ፈገግታው ብቻ አልነበረም። ምን አይነት ፈገግታ ነው የሚለውም አስፈላጊ ነበር። ግን የፈገግታ አይነቶች እንዴት ይለያሉ? ለምንድን ነው ስለ ማሽኑ የማያወራው? በምትኩ ስለ ስታቲስቲክስ ማውራት ቀጠለ። በስታቲስቲክስ እንደተረጋገጠው በእስር ላይ ከነበሩ አናርኪስቶች ውስጥ 95 ከመቶ የሚሆኑት ሊረሸኑ ሲወሰዱ ወይም በአብዮታዊ ፈጣን ችሎቶች ሲፈረድባቸው የእርካታ ፈገግታ አሳይተዋል። በተጨማሪም ይህ አይነቱ ፈገግታ ሌሎች ልዩ የሚያደርጉት ነገሮች አሉ። አፍ እንደተዘጋ ነው፣ የከናፍርት ጥግ እንደ መንቀጥቀጥ ይላሉ ወይ ሰፋ ይላሉ፣ የፊት ላይ እጥፋት መስመሮች ይወጣሉ፣ እናም አይኖች በዝምታ ይስቃሉ። እንደዚያ ነበር ፈገግ ያልሽው። ስለምን እንደምታወራ አላውቅም። በስብሰባ አዳራሽ ውስጥ ሊረብሽ በሚችል ሁኔታ ከት ብዬ እንድስቅ መቼም ጠብቀህ አይደለም ነው እንዴ? በመበሳጨት መለሰች። እንኳን መሳቅና በስብሰባ አዳራሽ ውስጥም ሆነ ውጭ እንድታስቢ እንኳን አንጠብቅሽም። አንባረቀ አቃቤ ህጉ የተናደደ በመምሰል በጠራቢዮታዊ ሐሳቦች ምክንያት የሚመጣን ፈገግታ የሚለይ ከዚህ በፊትም የለየ ሳይንሳዊ ማሽን እንዳለ ልንገርሽ። ግን ለአሁኑ ማሽኑ አያስፈልገንም። በዛሬዋ ኢትዮጵያ ባንቺ አይነት ስራና ደረጃ ላይ ያለች ሴት የወንጀል ሐሳብ እያሰበች ካልሆነ በስተቀር ፈገግታ ልታሳይ ወይም ልትስቅ አይችልም። ካድሬው ላይ እየሳች ነበር አይደል? ጀመረው ደግሞ ስለተረገመው ማሽን በማብራራት ፈንታ። አልነበረም ካድሬው በሚወክለው ጉዳይ ላይ አይ፣ እየተናገረ በነበረው ነገር ላይ አይ። እንደዚህ አይነት የፖለቲካ ስብሰባ ይህን ያህል ቶሎ ቶሎ ባይካሄድ ጥሩ ነበር እያልሽ እያሰብሽ ነበር? አይ ግን ምን? አንዳንድ ጊዜ ሐሳቡ መጥቶልኝ ያውቃል። ስብሰባ ሲበዛ ያደክማል። መናገርሽ መልካም ነው። አቃቤ ህጉ በድል አድራጊነት አሾፈ። ምናልባት እንደዚህ አይነት ነገሮች የማይደረጉበትን የድሮውን ስርዓት እያሰብሽ ነበር? አልነበረም። እንደዚህ አይነት ሁኔታዎች የማይፈጠሩበትን የወደፊት ጊዜ? አይደለም። በርካታ አይደለም የሚሉ ምላሾች ራሳቸው አንድ ነገር አመላካች ናቸው። ምንም አይደለም። በደም የተሞሉ ጠርሙሶችን በሰበሩበት ንግግራቸው ወቅት ታላቁ ሊቀመንበራችን ጸራቢዮተኞች የወንጀል ሐሳባቸውን እያሰቡ ይሳቁ፣ ተዋቸው፣ በቅርብ ጊዜ ውስጥ አብዮታዊ ሰቆቃንና የመቃብርን ቅዝቃዜ እናሳያቸዋለን ብለዋል። በዚያ መልኩ ፈገግ ልትይ የምትችው ህግጋትን በመጣስ የወንጀል ሐሳብ እያሰብሽ ስለሆነ እንደሆነ እናውቃለን። ከአብዮቱ ጊዜ ጀምሮ ኢትዮጵያውያንን አናርኪስት ህልም ከሌላቸው በስተቀር እንደማይስቁ እናውቃለን፣ እናያለን። እንዲያውም በአግራሞት ተከሳሿን እየተመለከተ አቃቤ ሕጉ ንግግሩን በድንገት አቋረጠ። የዳኛውን ጨምሮ የሁላችንም አይኖች ተከተሉት። አይኖቿ ከዳኛው በስተጀርባ ግድግዳው ላይ ከተሰቀለው ፎቶ ላይ ተተክለው ቁጭ ብላለች። በዙሪያዋ የሚከናወነውን ሁሉ ረስታ አቃቤ ሕጉ ቀድም ሲያብራራው የነበረው ፈገግታ ፊቷ ላይ እየተነበበ እጅ ከፍንጅ ተያዘች። ይመለከቷታል ጓድ ሻለቃ ዳኛ አለ አቃቤ ሕጉ በሹክሹክታ እንዳይቀሰቀሳት የፈራ ይመስል። እያየኋት ነው ሲል ዳኛውም መልሶ አንሾኳሾከ። ወይዘሪት አለምነሽ ጮኸ። በድንጋጤ ዘለለች። ምን እያደረሽ ነው? አምባረቀ። ምንም ጌታዬ አባባሏን በማስመሰል ተሳለቀ። ባይኔ እያየሁሽ ወንጀል እየሰራሽ አልነበረም? ደግሞ ምንም ትላለች። አረ በጭራሽ ጌታዬ። የእውነት ግራ የተጋባች ትመስል ነበር። ደክሞኝ ነው መሰለኝ ሐሳቤ ትንሽ ተበታተነ። ልማደኛ የሐሳብ ዘላን ነሽ አይደለም? አለ ዳኛው ጭካኔ በሚያሳይ ሁኔታ። ጓድ ሻለቃ ዳኛ፣ አቃቤ ሕጉ አቋረጠ። የተከሳሿ ጥፋተኝነት በግልጽ የሚታይ ነው። በድጋሚም እጅ ከፍንጅ ተይዛለች። ዛሬ ደግሞ ፈገግ ስትል የነበረው ማራኪውን የታላቁን ሊቀመንበራችንን ፎቶ እየተመለከተች ነበር። እንግዲህ ስለኚህ ስለተከበሩና ስለተቀደሱ ሰው ምን አይነት ክፉ ሐሳቦች እያሰበች እንደነበር አስቡት። አሁንስ ምን እያሰብሽ ነበር? ምንም የሚረባ ነገር አላሰብኩም ጌታዬ። ስለ ማራኪው ፎቶ እያሰብሽ ነበር? አልነበረም ጌታዬ፣ አልነበረም። እና ምን? አንድ አንተ የተናገርከው ነገር፣ ሞት ማለት ማንም ሳይሆን በሌሎች ሰዎች ቁመትና ደስታ የሚቀና አጭር ኢትዮጵያዊ ሰው መሆን አለበት ስትል የተናገረችውን ሟቿን አክስቴን አስታውሶኝ ነው። ግንኙነቱ አይታየኝም አለ አቃቤ ሕጉ። ምን መሰለህ፣ አጫጭር ወንዶች ግድ የለም ተይው፣ በጩኸት ባጭሩ አቋረጣት። ያ ከማራኪው የታላቁ ሊቀመንበራችን ፎቶ ጋር ምን ግንኙነት አለው? ምንም። እያሰብኩ እያለ ሳላስበው አይኔን ወደዚያ ጣል አድርጌው መሆን አለበት። ያለ ጥርጥር በከፍተኛ አድናቆት መሆን አለበት። ተከላካይ ጠበቃው ጠቆም በማድረግ አቋረጠ። ተከሳሿ ቀበል አድርጋ፣ በትክክል ደስታ በተሰማኝ ጊዜ ሁሉ ታላቁን ፎቶአቸውን አይና ምስጋና አቀርባለሁ። ግራ በተጋባው ጊዜም በአክብሮት እመለከታቸውና የተስፋ ብርሃን ይታየኛል። አቃቤ ሕጉ የተናደደና ተስፋ የቆረጠ መሰለ። በብስጭት ተከሳሿ ላይ አፈጠጠባት። ያን ጊዜ ነበር ነገሩን ሁሉ እንደገና ያበላሸችው። የዳኛው ትዕዛዝ እንኳ ሊያስቆመው ባልቻለ የሚያስጓራ አይነት ሳቅ ፈነዳች። ጠባቂው ፖሊስ እየጎተተ ወደ ብረት ቤቱ ሲያስገባት ቢገደድም እዚያ ውስጥ ሆናም እንኳ እንደ እብድ መሳቋን አላቋረጠችም። ዳኛው በችኮላ ፍርዱን አሳለፈ። በቅድሚያ ለሶስት ወራት የሚቆይ ጥልቅ የሆነ ሐሳብንና ማሰብን በአስከፊ ሁኔታ እንድትፈራ የሚያደርግ የማስታወስ ችሎታዋን የሚያጠፋና አስተሳሰቧን የሚቀይር ሕክምና ተሰጥቷት ከዚያ በኋላ ለቀሪ ሕይወቷ በከባድ የጉልበት ሥራ እንድትቀጣ ወሰነ። ብስጭት ብዬና እንደ ተሸወድ እየተሰማኝ ቁጭ ብያለሁ። አንድ ሰው የወንጀል ሐሳብ ቢያስብና ፈገግ ባይልስ መገልፈጥ ጸረ አብዮታዊ ነው አይደለም? ዳኛው፣ አቃቤ ሕጉ ወይም ታላቁ ሊቀመንበራችን ፈገግ ቢሉ ክፉ ሐሳብ እያሰቡ ነው ማለት ነው? ወይስ ይሄ ተፈጻሚነት የሚኖረው በድሆች ላይ ብቻ ነው? እንደዚያ ከሆነ ማንኛውም ፈገግታ የሚያሳይ ድሃ ሁሉ በአብዮቱና በመንግስቱ ላይ ወንጀል እየፈጸመ ነው ማለት አይቀልም? አንድ ሰው የሐሳብን አይነት የሚለየው እንዴት ነው? እነዚህ ሁሉ ጥያቄዎች ጥቅም የለሽ ጸጉር ስንጠቃዎች ናቸው ብዬ ራሴን አጽናናው። ከህዝቡ አንዱ ከሆናችሁና ፈገግታ ካሳያችሁ የሆነ ተንኮል አስባችኋል ማለት ነው። ወይም እቅጩን ለመናገር ወንጀል የመስራት ሐሳብ በጭንቅላታችሁ አለ ማለት ነው። ያ የተረገመ ማሽን የተሰራበት አገርን ማፈላለግ ከእንግዲህ አላስፈለገኝም። ፖፖሌዝን በተመለከተ ኢትዮጵያ ውስጥ ተቃዋሚ መሆንን ባይሞክራት ይሻለዋል። تملكاتوس يالاچو نو ሁሉንም ተመለከቷቸው አንዳችም ፈገግታ የሚባል ነገር አይታይባቸው አረ መቆሳተርም አይታይባቸው ኦናፊቶችስ ወንጀለኛ ሐሳቦችን ይደብቃሉ እንጃ
ለግልብቻዬ በጅምር ቀረንጌ ውጥኑ
የሰው ሰውነቱ ምስጢሩ እየጠፋ ከውልደት ባሻገር ከሰው ለኝ ደፈፋ አንጎላለኝ እኔ ከንሳ የተለየ ቆሜ ሀጅ እኮ ነኝ ስን ዘመን አለፈ ከማለት ባሻገር የሰው ሰውነቱ በምን ይገለጻል የት ላይ ቁም ነገሩ ብለን ብንጠይቅ ምርመራ ቢጀመር ማን ነው መልስ የሚሰጥ ማን ነው የሚናገር የሰው ሰውነትን መርምሮ ያወቀ ማን ነው ያጀግና ሰው በእውነት ሰው የሆነ ጀግና ይህ መለያ እንዴ ሰውን ሰው የሚያደርግ ዋጋ ሰጪ ጸጋ ከንስሳ ለይቶ ክብርን የሚሰጥ ሰው ፈሪ ከሆነ ሰው አይደል የሚለን ያ ፈሪ ለእናቱን ሰው አይደል የሚለን ወይ ምስጥሩ ሌላ ከቶም ማይጨበጥ የሰው ሰውነቱ ህልውና ቀበጥ ካውሬ ልዩትንል እንስሳ የሚያድርግ ከጅብ የሚያሰልፍ የእርያ ዘመድ የሰው ሰውነቱ በውልደት ከሆነ ሂትለር ሙሶሎኒ መለስ ያ መንግስቱ ያውሬ ልጅ ነበሩ ከሴት ሲወለዱ ሰው ሰው የሚያረገው ምንድነው ምስጥሩ ማነው ኢትዮጵያዊ ብሎ የገጠመው ዛሬ መጥፎ ጠባብ ሀገርን የጠላው ሰው ማነው ብንለው ምን መልስ ይሰጠናል ነፍጠኛ ጎበና አውሬ ነው ይለናል ወይ ያሶሳው ገዳይ የበደነው ገዳይ ያረካ ወተሩ የኢየሱስ አደባባይ ሰው እሱ እንጂ ብሎ ትምህርት ይለግሳል የጠባቦች ቡድን ኢትዮጵያን የጠላ ሰው ሊባል ይቻላል ወይስ ያውሬ መንጋ ሰው ማን ነው ሰው ምን ነው አጉል ፍልስፍና ይናገር ዘራቆብ ወይስ ስፒኖዛ ሚሊዮን እያለቀ ባራሃ ባፈና ሰብና ተቀምተን ሀገር ተገንጥላ ማነን ምነን ብሎ አጓጉል ምርመራ ቅንጦት ሳይሆን ቀርቶ አይጠቅሜ ጫጫታ ግና ዘመነ ግርንቢት ቀሉ ድንጋይ ሰብሮ አውሬ ያልነው ጅብም አህያን አፍቅሮ እድሜ ጸጋም ትቶ መርገምን አንግሶ ጥቁር ባሪያ ሲባል ከነጩ ቤት ገብቶ ሰው በላው ወያኔ ላጋር እየታጨ ዴሞክራት ተብሎ የፈሪ ጦረኛ የቡከን ኮማንደር ምላስ ከመጥይት አውድማ ወረቀት የባዕዱ መድረክ የባሩዱ ሽታ ታስቦ የሚቀር በቅማል የሚያርሱ በወሬ ሲነግሱ የአልፋውንም ቦታ ኦሜጋ ሲወስደው የአገራችን ዜጎች ድንገት ባዳ ሆነው ያውም ቅኝ ተገዢ እንገንጠል ብለው መጠየቅ ይነሰን ኢትዮጵያዊ ማን ነው መጠየቅ ይብዛብን በእውነት ሰው የቱ ነው ግና ለሂቅ ምሁር ዶክተር ምርጦች ፕሮፌሰር መድረኩን አጣበው አስደግቶ ሰርቶ አደር ነገደ ሼራቴን የሼህ ፖለቲካ ዝቅጠትና ክህደት ሁሌ እየተቦካ የዘጠና ሰባት ሊደገም ሲቃጣ ወኔ ከአገር ጠፍቶ የጉድ ፖለቲካ መስዋዕት ሁኑልኝ እኔ ልንገስበት ድሃ ድህነቱን አምላክ ከላከበት መንገድ እያደረ ሲፎክት ሲማቀቅ ጊዜ ከሚያጠፋ እኛ እንንገስበት ይሙትልንና የሚሉ በርክተው ጦርነት ታውጆ ጠፍቶ የሚሞተው አይፖድ በቃሊቲ ዘመን ተለውጦ ዝዋይ ገባ ሲባል ፓርላማ ዘው ብሎ ክህደቱ እየደራ ጴጥሮሶቹ በዝተው ብን መካድ ብልጠት ታጋዩን ማዋከብ ለወራዳ ጠባብ ጎንበስ ብሎ ማርገድ ቀኑ ያለፈበት የሸተተ ስጋ ሆኖ ለፋሲካ ህይወት የሰቆቋ የምርጦች ግፍ አልቅ ቧልታቸው ሰው አጥፊ ነገደ ሼራተን የሼህ ፖለቲካ ክህደትና ዝቅጠት ሁሌ እየተቦካ እንጀራው ሲጋገር የዜጎች ሬሳ ደምንባ መከራ የሕፃናት ሲቃ ሽቶ መርጨት ከንቱ ሥርዓት ከጠነባ ጀግናው ይቅርና ሰው ራሱ ማን ነው ጀግንነት ከጠፋ ሰውስ ምን ማለት ነው የሰው ሰውነቱ ነኝ ብሎ ማለቱ ሲጎነበስ ሁሌ አቀቶት መቆሙ አንገት ደፍቶ ኑሮ ማጅራት ቆልፎ ቀና ብሎ ማየት አይሆን ነገር ሆኖ ጠዋት ማታ መርከስ መልፈስፈስ መልከስከስ ጉልበት ሸብረክ ብሎ ዳገት ሳይደረስ ካድሬው ጳጳስ ሆኖ ፋሽስቱ ዴሞክራት ይዋጋላት ጠፍቶ ሀገር ለምንላት ከኤርስስ ከዲቢ በሽታው ተሰራጭቶ ሀገርን አዋራጅ መዘዙ በርክቶ ሰግዶ መለማመን ለአረመኔ ጣዖት የእንብርክክ ጉዞ የእንፍቁቅ ሩጫ ታምራት አዲስ ቄስ ቴዲ አፍሮ እስረኛ ደብተራው አይገኝ ሳቅም ጠፋ ጋኖች አለቁና ምንቸት ተንሰራፋ ታዲያ ሰው የሚባለው ማን ነው? ጀግና ያገሩ ልጅ ወይስ ባንዳ ከሃዲው ነው? ሰውነት መግለጫ የክብር መመዘኛ ሕይወት ለአገር መስጠት መሞት እንዳርበኛ ያ ጊዜ ቀረና ያ ትውልድ ቀረና ጫንቃን ማደለቡ ለውርደት መጫኛ ሰው ያስብል ጀመረ ጊዜ መከረኛ ጅብ ከሄደ ጩኸት የቤት ልጅ ሮሮ ለሀገር የሞተው ሁሌም ተብጠልጥሎ ታሪክ የእብሪተኛ ክታቡ የጨቋኝ ጠበቃ ለገዳይ ሕጉ የገዢዎች በጉድጓድ እስር ቤት ታምቀው ኮከቦች አርበኛ ሲሰቀል ባንዳ ዳኛ ሆኖ ማፈሪያ ሀቃችን አለና እያለ መታገል መሰዋት ሞኝነት ተብሎ ተኪ ትውልድ ጠፋ ሁሉም ስደት መርጦ ብልጣ ብልጡ በስቶ ሆዱን አስቀድሞ መሪ ነኝ ያለውም እንኳንስ ሊመራ በወያኔ ፈቃድ በቦሌ ሲወጣ ገዳይ ሰለባውን ነጋ ጠባ ሲያወግዝ የቀይ ሽብር አውሬ ዛሬም ሲቅበዘበዝ የአድዋ ምርቶች በአገር ሲቀልዱ ባንዳው አጨብጫቢ ሀገር የለው እሱ ህሊና ተቀብሮ ብላው ብቻ ገኖ የሰው ሰውነቱ በዚያው ጠፋ ተኖ የሰው ሰውነቱ መግለጫው ጠፍቶብን የፈረንጁን ታርጋ መለጠፍ በስቶብን ዶክተር በሉኝ ስንል አንጎል ቀፎ ሆኖ ከህዝብ ተነጥለን ወኔያችን መንኩሶ ሽብር ትውልድ በልቶ ቀሪው ተሸብሮ ወርቃችን ሲጠፋ መዳብ ከባን ገብቶ በቁማችን ሞተን በጠባብ ተካለን ለክልል አንደስታ ስቃይ ተቀብለን ላያመሰግኑን ስንደፋላቸው ሰብእና ያልነውን ውሰዱ እያልናቸው ነጋ ጠባ ውርደት ለአረመኔ አሽከር እሺ ባላልንበት ክብራችን ሲቀበር ከሰማንያ ሚሊዮን ስንቱ ነው በርግጥ ሰው ለአገሩ የሚሰዋ ደሞን የሚያፈሰው ወያኔ ወሮ በላ አረመኔ ባንዳ ሲፈጠር ባለጌ ኢትዮጵያን የጠላ ይሉኝታን ህሊናን በናቅፋ ላይ አንቆ ደደቢት ቀባሪ ሀፍረትን ጨምሮ ታዲያ ለዚህ አረመኔ ሰው እንዴት ይሰግዳል? ለእንቧጮ ታቦት ከመሬት ይደፋል? ወይስ ሰው ውርደት ሲቀበል ፍርሃቱን አቅፎ ቅሌትን ሲቀበል ገና ከሞት ሳይደርስ አጎል ሲልፈሰፈስ ህዝብ ሀገርን ከብቶ ቃል ኪዳኑን ሲያፈርስ ያኔ ነው እንበል የሰው ሰውነቱ አፈር የሚለብሰው በቁሙ የሚሞተው ከሰው ተርታ ሰፈር ወጥቶ የሚቀረው ጀግና ዜጋ ሳይሆን ባንዳ የሚሆነው ሀገሩን በሆዱ ተክቶ የሚያመልከው ሰው መባላችንም በዚያው የሚያከትመው ማን ይሆን በእውነት ሰው? ማን ይሆን በእውነት ሰው? ማን ይሆን ተለተው ማን ይሆን ተሉ ማን ይሆን ተለተው ማን ይሆን ተለተው ያን ትንቁ ጆንደኛ
Money won't do.